ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ። ከላይ ከመቅደሱ ሆኖ እኔና እናንተን የሚጠባበቅና የሚመለከት እግዚአብሔር አባታችንና አምላካችን ሁሌም ጩኸታችንን ሰምቶ ሁሌም ምስጋናችንን ተቀብሎ ዛሬን ደግሞ እንድናይ በፊቱ በራዲዮናችን ዙሪያ እንድንኮለኮልና ወደ ቃሉ ማድ እንድንቀርብ ረድቶናል። እግዚአብሔር ባይታደገን እግዚአብሔር ደግሞ ምሕረቱን ባያበዛልን ኖሮ ወገኖቼ በዚህች ምሽት እኔና እናንተ በዚህ ባየር ሞገድ አማካኝነትን ባልተገናኘን ነበር። ሁኔታዎችን አመቻችቶልን እግዚአብሔር አምላካችን እነሆ ቃሉን ቤታችን ቁጭ ብለን ቤተ ክርስቲያን በሌለበት ስፍራ እንኳን እንደ ቤተ ክርስቲያን ራዲዮናችንን እየተገለገልን በገጠር ራቅ ባለ ስፍራም ሆነን በብቸኝነትም አንድ ላይም ሆነን ቃሉን እንድንሰማ ይረዳንና ይህንን ሁኔታ ደግሞ የፈጠረልን እግዚአብሔር ነው። በእውነት ላለው ብዙዎቻችሁን ይህ የራዲዮ ሞገድ ቤታችሁ ድረስ ዘልቆ እንደሚያጽናናችሁ ከደብዳቤዎቻችሁ ስመለከትና ሳነብ ኦ እግዚአብሔር ሆይ ስምህን አክብራሃልና አሁንም ከፍ በልላለሁ። እውነት ነው ወገኖቼ፣ እግዚአብሔር ድንቅን ነገር አድርጓል። በዛሬው ምሽት ደግሞ እንግዲህ በሕይወታችን ድንቅን ነገር ያደርጋል። ከሮሜ ምዕራፍ 5 ቁጥር 15 እስከ ምዕራፍ 6 ቁጥር 1 ድረስ ያለውን ደግሞ አንድ ላይ እንመለከታለን። እስቲ በማስቀደም አምላካችንን በዚህ ዝማሬ ከፍ ከፍ እናድርገው። ያላሰብኩት ሲሆን ባንተ ታስቦልኝ ከሞት ጎዳና ላይ ፍቅሬ ስቦ ሲመልሰኝ ያንተን መልካምነት በብዙ ስላየው እንዴትም ባከብር ወዴ ምስጋና ሲያንስ ነው። በማደሪያ ክብር ሊሆንል በዙፋን ሞገስ ሊሆንል
ወዴ ደፈቱ የለኝ እኔ ከሰዋውት ምስጋና በላይ ነው እኔ ደማ ከብረ ወዴ የሁሉ ሲያንስ ነው አምደ ኮከብ ብርዳሴ ዳንተ ይድረስ የሶሴ ለሻንተነ ታከብረሃለች ስለሆንክ ልኝ ሞገሴ አምደ ኮከብ ብርዳሴ ዳንተ ይድረስ የሶሴ ለሻንተነ ታከብረሃለች ስለሆንክ ልኝ ሞገሴ ስለሆንክ ልኝ ሞገሴ ስለሆንክ ልኝ ሞገሴ ስለሆንክ ልኝ ሞገሴ ስለሆንክ ልኝ ሞገሴ
እንጸልይ።
ጌታ ሆይ በልጅህ በጌታ በኢየሱስ ክርስቶስ በኩል ስላደረክልን ታላቅ ምሕረትና ቸርነት ዛሬም ጌታ ሆይ እናነሳሳለን እናመሰግናለን። እግዚአብሔር አባታችንና አምላካችን ሆይ ለጥቂት ደቂቃ እንኳን የምንዘነጋው አይደለም። ብንዘነጋም አንተኛን ጌታዬ ሆይ አትረሳንም። እግዚአብሔር አባታችን ሆይ ካይን ይታ ስላላራከን እንደው ጌታ እግዚአብሔር ሆይ በቅዱሳን ጉባኤ መካከለም በቤታችንም ከቤተሰባችን ጭምር እግዚአብሔር ሆይ አንተ ስለምትጠብቀንና ስለምትንከባከበን እጅግ አድርገን እንወድሃለን። አቤቱ መዳኒታችን ሆይ በዚህ ጊዜ ደግሞ መዳኒትነት በሕይወታችን እንዲገለጥ ኖታምነን ወደ አንተ ቀርበናል። በቃልህ አማካኝነት ዛሬ እግዚአብሔር ሆይ የሚረባንን ነገር እንድትሰጠንና እንድትናገረን እግዚአብሔር አምላካችን ሆይ በቀረው የሕይወት ዘመናችን የምንራመድበትን ምርኩዝም የሚሆነን የሚመራንን ይህንን ድንቅ ቃልህን በጌታ በኢየሱስ ክርስቶስ ስም እንድትገልጥልን እንለምንሃለን። እግዚአብሔር አባታችንና አምላካችን ሆይ ገለባ ነገራችንን በኢየሱስ ክርስቶስ ስም እንድታቃጥልና ያንተን በረከት እግዚአብሔር ሆይ በሕይወታችን ውስጥ እንድታፈስ እንለምናለን። አቤቱ መዳኒታችን ሆይ የተሰበረውን ልባችንን ተመልከት። በሚንቀጠቀጥ በፈራህ እግዚአብሔር ወደ አንተ ጌታዬ ሆይ ታምነን ቀርበናልና ቤታችንን ቤተሰባችንን ጎረቤቶቻችንን አገራችንን ምድራችንንም ሁሉ እግዚአብሔር ሆይ እንድትባርክ እንለምናለን። በቀሪው የትምህርት ክፍለ ጊዜያችን ደግሞ ማንነታችንን በቃል ውስጥ እንድናገኝ አንተ እርዳን። ድካማችንንም ሁሉ ይቅር በለን። ስለሃያሉና ስለዘላለማዊ ስምህ ስትል ስማን። አሜን። አድማጮች አንድ ኃጢአተኛ ሰው በጌታ በኢየሱስ ክርስቶስ አምኖ ከዳነ በኋላ የሚያገኘውን ጥቅም ሁለቱን ማለትም ከቁጣ መዳንና ደስታ እንደሆነ ከተቃቀስን በኋላ አለፍ ብለን ስለ ቅዱሳን መንጻት እንዲሁም ደግሞ ያዳም ራስነትን በሰፊው ከተቃቀስን በኋላ ወደ መጨረሻ ላይ በመጽሐፍ ቅዱስ ውስጥ ሞት ሶስት አይነት መልክ እንዳለው ተምረን ጊዜው አቋያ ትምርታችንን ማገባደዳችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ እግዚአብሔር ረድቶን አብረን የምንመለከተው የክርስቶስ ራስነት ወይም ደግሞ ጽድቅ የሚል ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 5 ቁጥር 15 ናውጡ። ሮሜ 5 ቁጥር 15ን ተመልከቱ። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ አይላል። ሮሜ 5 ቁጥር 15ን ይመለከቷል። ወዳጆቼ በክርስቶስ ኢየሱስ ከማመናችን የተነሳ ዛሬ ብዙ ነገር አለን። ዛሬ ከኤደን ገነት የበለጠውን ድንቅ ነገር በጌታ ኢየሱስ በኩል በሕይወታችን ውስጥ እንመለከታለን። የዕብራውያን ጻፊ እንደሚነግረን እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቀው ነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይለናል። ዕብራውያን ምዕራፍ 11 ቁጥር 13 ልብ ይሏል። ዕብራውያን ምዕራፍ 11 ቁጥር 13 አንድ ሰው ማጥያትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ የሚለውን ቃል ደግሞ በቁጥር 16 ላይ እንመለከታለን። አሁን እዚህ ላይ እኔ የምገነዘበው ነገር ቢኖር የዚህን ክፍል ከባድነትና አስቸጋሪነትን ነው። ይህንን ቀላል አድርጎ ለማየት ይህ ክፍል በአጠቃላይ የሚለው ያንድ ሰው መተላለፍ ዘሩን ሁሉ ወደ ኃጢአት እንደከተተው፣ እንዲሁም ያንድ ሰው መታዘዝና የክርስቶስ በመስቀል ላይ መሞት ለጠፋው ሰው ሁሉ መዳን ምክንያት እንደሆነ ነው የሚነግረን። ባንዱም በደል ሞት ባንዱ በኩል ከነገሰ ቁጥር 17ን ተመልከቱ። ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ባንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ ይላል ጳውሎስ። ወገኖቼ አስቀድሞ ሞት እንደ ንጉሥ እንደ ገዛን በቁጥር 14 ገልጾልናል። ሞት ባንድ ሰው መተላለፍ ወደ ዙፋን መጣ። ይህም የመጀመሪያው ኃጢአት ሲሆን የሰው ዘርን ሁሉ ኃጢአተኛ ያደረገ ነው። እዚህ ላይ ጳውሎስ ሌላ ግዛትን ያነሳል። ይህም ግዛት ከሞት ግዛት የላቀ ግዛት ነው። ይህም የሕይወት ግዛት ሲሆን በሞት ግዛት ላይ የበላይነትን የተቀዳጀ በጸጋ የተገለጠ ግዛት ነው። የዚህ ሕይወት ግዛት ንጉሥ ኢየሱስ ክርስቶስ ነው። አስተዋላችሁ? የዚህ የሕይወት ግዛት ንጉሥ ኢየሱስ ክርስቶስ ነው። ስጦታው በርሱ በኩል ነው የመጣው። ቁጥር 18ን አለፍ በሉና ተመልከቱ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁም በአንድ ጻድቅ ምክንያት ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። እዚህ ላይ ጳውሎስ ያሰመረበት ጉዳይ ቢኖር የኃጢአትንና የጽድቅን ባሕሪ መመሪያን ነው። የአዳምንና የክርስቶስን ማዕከላዊ አገዛዝ መመሪያን ነው። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ የሚለውን ቃል በቁጥር 19 እንመለከታለን። ጳውሎስ በአንድ ሰው አለመታዘዝ ሁሉ ኃጢአተኞች ሆኑ በማለት ሲገልጽ የኃጢአት ባሪ መውረስን ብቻ ሳይሆን ኃጢአትን በማድረግ የሚመጣውን የጥፋተኝነት ስሜት በመግለጽ ነው። የክርስቶስ መታዘዝ ሞቱና ትንሣኤው፣ አስተውሉ፣ የክርስቶስ መታዘዝ ማለትም ሞቱና ትንሣኤው በልጁ ያመኑትን ጻድቃን ብሎ ለመጥራት ለእግዚአብሔር አስችሎታል። ቁጥር 20ና 21ን እናንብበው። በደልም እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። እግዚአብሔር ወዳጆቼ ሕግን ሲሰጥ አብሮ መሥዋዕትን የማቅረብ ትእዛዝ ሰጠ። ኋላ ላይ ክርስቶስም ይህንን መሥዋዕት ራሱን በመስጠት አሟላ። በሌላ አባባል እግዚአብሔር ለሰው ዘር በሙሉ ከኃጢአት ወቀሳ ነጻ የሚወጣበትን መንገድ አዘጋጀ። ይህ ማለት ግን ከኃጢአት ባሕሪ ነጻ ወጥተናል ማለት አይደለም። ይህንን አስተውሉ። እኛ ከኃጢአት ባሕሪ ነጻ ወጥተናል ማለት አይደለም። እኔም ሆንኩ እናንተ ያሮጌው የኃጢአት ባሕሪ በሕይወታችን ዘመን ሁሉ በውስጣችን ይኖራል። ኃጢአት በሞት እንደነገሰ የሚለውን ቃል አስተውሉ። እኔም ሆንኩ እናንተ አጥያት በሚገዛው ዓለም ውስጥ ነው የምንኖረው። የዚህች ምድር ገዢ ባሁን ጊዜ ማን እንደሆነ ታውቃላችሁን? ሰይጣን ነው። ሰይጣን የዚህች ዓለም ገዢ እንደሆነ መጽሐፍ ቅዱስ ይነግረናል። በዚህች ምድር ላይ የሚውጠውን በመፈለግ እንደ ተራባ አንበሳ ከወዲህ ወዲያ የሚቅበዘበዝ ሰይጣን ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8ን ይመለከቷል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8ን በኋላ ተመልከቱ። ምንም እንኳን ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ቢነግስም ሰዎችን በኃጢአት ምክንያት ከጠፋው ዘር መካከል መጥራቱን ቀጥሏል። ሰው ከኃጢአት ባሪው የተነሳ ከእግዚአብሔር ጋር መኖር ቢቸገርም እግዚአብሔር በሕይወትና በጽድቅ የሚኖርበትን ኃይል በውስጡ ማቀጣጠሉን አላቋረጠም። የእግዚአብሔር ጽድቅ ወገኖቼ በክርስቶስ ሞት በኩል ተሟልቷል። መንግሥቱም በሙላትና በጽናት በክርስቶስ መስቀል ላይ ተመስርቷል። ከክርስቶስ ውጪ ያለው የጽድቅ መሰረት በሙሉ በአሸዋ ላይ የተመሰረተና የሚሰምጥ ነው። ያመነው ኃጢአተኛ አሁን ያለው ኅብረት ከመጨረሻው አዳም ከተነሳውና ከከበረው አዳኝ ጋር ነው። ከእርሱም ጋር ካለው ኅብረት የተነሳ ዘላለማዊ ሕይወት አለው። ይህም በሚቀጥለው ምዕራፍ እንደምንመለከተው ለዳነው ኃጢአተኛ መንጻት ምክንያት ሆኗል። እግዚአብሔር ስለዚህ ቃሉ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የሮሜ ምዕራፍ 5 ጥናታችንን እዚህ ላይ እንገታለን። እግዚአብሔር በእውነት በዚህ በሮሜ ምዕራፍ 5 ውስጥ ለኔም ለናንተም ብዙ ነገርን እንዳስተማረና ለሕይወታችን የሚረባውን ቁም ነገር በሕይወታችን እንዳተረፈ እምነታችን ነው። እግዚአብሔር ይክበር ይመስገን። በቀሪው ክፍለ ጊዜያችን ደግሞ እግዚአብሔር እንዲሁ እንደሚናገረን እምነታችን ነውና እስቲ ሮሜ ምዕራፍ 6ን አውጥታችሁ እዚህ ካጭር ሙዚቃ በኋላ አብረን እንመለከታለን እና ተጠባበቁን። ወዳጆች የዚህ የሮሜ ምዕራፍ 6 አብይ ሐሳቡ ቶሎ ቶሎ ጻፍ ጻፍ አድርጉ። በክርስቶስ ከማመን የተነሳ በእግዚአብሔር ፊት የሚኖር ቅድስና እንዲሁም በክርስቶስ ከማመን የተነሳ በተግባር የሚገለጽ ቅድስና የሚል ነው። ኃጢአት በአዳም በኩል ጽድቅ ግን በክርስቶስ በኩል እንደመጣ ቀደም ብለን በምዕራፍ 5 ውስጥ ተምረናል። አስተዋላችሁ? ኃጢአት በአዳም በኩል ጽድቅ ግን በክርስቶስ በኩል እንደመጣ በምዕራፍ 5 ውስጥ በተከታታይ ተምረናል። አዳም በተፈጥሮ ራስ ከመሆኑ የተነሳ ይህንን አስተውሉ። አዳም በተፈጥሮ ራስ ከመሆኑ የተነሳ ኃጢአት የመስራት ኃላፊነት በሰው ዘር ላይ ተጥሏል። ነገር ግን የራስነት ስልጣን ያለው ሌላ የሰው ዘር አለ። እርሱም ክርስቶስ ነው። እርሱ ሕይወትንና ጽድቅን ያመጣል። ኃጢአት የሚያስከትለውን በደል ያስወግድልናል። በዚህ መሰረትም በርሱ ወደሚያምኑት ሰዎች ሕይወት መግባት ይችላል። እነርሱን ማጽደቅም ይጀምራል። ይኸውም እነርሱን በጎ ሰዎች ማድረግ ይጀምራል ማለት ነው። እዚህ ላይ በምዕራፍ 6 በክርስቶስ ከማመን የተነሳ በእግዚአብሔር ፊት የሚኖር ቅድስና ብዬ በገለጽኩት ሐሳብ እንጀምራለን። ልብ በሉ። በምዕራፍ 6 በክርስቶስ ከማመን የተነሳ በእግዚአብሔር ፊት የሚኖር ቅድስና ብዬ በገለጽኩት ሐሳብ ትምህርቱን እንጀምራለን። ቅድስናን በሚመለከት እስቲ ጥቂት ልበል። በጽድቅና በቅድስና መካከል ልዩነት አለ ወገኖች፣ አስተውሉ። በጽድቅና በቅድስና መካከል ልዩነት አለ። ወዳጆቼ ሆይ ከመጽሐፍ ቅዱስ ልታውቋቸው የሚገቡ ሁለት ቃላት አሉ። ከኃጢአት በመዳንና ለእግዚአብሔር የተለየነ ከመሆናችን የተነሳ በሕይወታችን መታየት በሚኖርበት ነገር መካከል ልዩነት አለ። ለጽድቅ ከክርስቶስ ጋር መተባበር ደግሞ የቅድስናችን መሰረት ነው። ልብ በሉ፣ ለጽድቅ ከክርስቶስ ጋር መተባበር የቅድስናችን መሰረት ነው። እኛ በክርስቶስ ውስጥ ነን። ሁለት የተለያዩ ርዕሰ ሐሳቦች አሉ፣ ነገር ግን ሁለቱም እውነት ሊሆኑ አይችሉም። ጽድቅ የቅድስና ልዕለ መዋቅር ሁሉ የሚያርፍበት መሰረት ነው። ይህን ጻፍ አድርጉ። ጽድቅ የቅድስና ልዕለ መዋቅር ሁሉ የሚያርፍበት መሰረት ነው። አሁንም ልድገምላችሁ። ጽድቅ የቅድስና ልዕለ መዋቅር ሁሉ የሚያርፍበት መሰረት ነው። ይህንን ጉዳይ እንደሚከተለው እስቲ ላብራራ ወይም ደሞ ልግለጸው። ጽድቅ በክርስቶስ ከማመን የተነሳ በተግባር የሚገለጽ ሲሆን፣ ይህንን አስተውሉ። አሁንም ጽድቅ በክርስቶስ ከማመን የተነሳ በተግባር የሚገለጽ ሲሆን፣ ቅድስና ደግሞ በክርስቶስ ከማመን የተነሳ በአማኝ ሕይወት የሚታይ ሂደት ነው። ልድገምላችሁ። ሁለቱን በደንብ ካልጨበጣችሁ ተከታታዩን ትምህርት በደንብ ልትረዱት አትችሉም። ቅድስና በክርስቶስ ከማመን የተነሳ በአማኝ ሕይወት የሚታይ ሂደት ነው። አስተዋላችሁ አይደል? ቅድስና በክርስቶስ ከማመን የተነሳ በአንድ አማኝ ወይም ደግሞ በአንድ ክርስቲያን ሕይወት የሚታይ ሂደት ነው። ጽድቅ ደግሞ ቀደም ብዬ ተናግሬዋለሁ፣ በክርስቶስ ከማመን የተነሳ በተግባር የሚገለጽ ነው። እንግዲህ በክርስቶስ ባመናችሁ ጊዜ ጸድቃችኋል ማለት ነው። ጻድቃን ናችሁ ተባላችሁ፣ በደላችሁ ተወገደላችሁ። ከዚያም እግዚአብሔር በሕይወታችሁ ሁሉ የማያቋርጥ ሥራ በውስጣችሁ መሥራት ጀመረ። ደህንነት ወዲያውኑ የሚከናወን እንደሆነ አምናለሁ። ቅድስና ግን በሕይወታችን ዘመን ሁሉ የሚፈጸም ሂደት ነው። እስቲ ይህን እንደገና ልድገምላችሁ። ደህንነት ወዲያውኑ የሚከናወን እንደሆነ እኔ አምናለሁ። ቅድስና ግን በሕይወታችን ዘመን ሁሉ የሚፈጸም ሂደት ነው። በሌላ አባባል ወገኖቼ፣ ጽድቅ ውጤት የሚያመጣ ድርጊት ሲሆን፣ ይህንንም ቶሎ ጻፍ አድርጉ። ጽድቅ ውጤት የሚያመጣ ድርጊት ሲሆን፣ ቅድስና ፍጻሜ ነው። ቅድስና ደግሞ ፍጻሜ ነው። ጽድቅ ለኛ የተሰራልን ነገር ሲሆን፣ ቅድስና በውስጣችን የሚገኝ ነው። ጽድቅ ኃጢአተኛውን ጻድቅ ነህ ይለዋል። ልብ በሉ፣ ጽድቅ ኃጢአተኛውን ሰው ጻድቅ ነህ ይለዋል። ቅድስና ኃጢአተኛውን ያጸድቀዋል። ጽድቅ የኃጢአትን በደልና ቅጣት ያስወግዳል። እንዴት ደስ ይላል! ጽድቅ የኃጢአትን በደልና ቅጣት ያስወግዳል። ቅድስና የኃጢአትን እድገትና ኃይል ያስወግዳል። ቅድስና ደግሞ የኃጢአትን እድገትና ኃይል ያስወግዳል። እንግዲህ እነዚህ ሁለቱን ቃላት ማለትም የጽድቅንና የቅድስናን ልዩነት በደንብ ከተረዳችሁ ተከታዩን ትምህርት ለመረዳት አያስቸግራችሁም ማለት ነው። እግዚአብሔር ወገኖቼ ውጪያችንንና ውስጣችንን የሚያሳምር አምላክ ነው። ቅጣታችንን የከፈለልንና የኃጢአትን በደል ያስወገደልን ስለሆነ በፊቱ ለመቆም የሚያስችለንን ውጪያችንን የሚያሳምር ጌታ ነው። ነገር ግን እርሱ ውስጣችንን ደግሞ የሚያሳምር ነው። መሆን የሚገባን ክርስቲያኖች ሊያደርገን ወደ ልባችን ይገባል፣ በመንፈስ ቅዱስ ኃይልም ይኖራል። እግዚአብሔር በሚያድነን ጊዜ በኃጢአት ውስጥ አይተወንም። ቅድስና ከጽድቅ የተገኘ ተግባር እንደሆነ ይህ ነገር ፍንጭ አይሰጠንም። ቅድስና ከጽድቅ የሚወጣ እውነት ነው። አስተውሉ። ቅድስና ከጽድቅ የሚወጣ እውነት ነው። ወይም ደግሞ ጽድቅና ቅድስና ሁለቱም በክርስቶስ ከመሆናችን ከመሰቀላችንና ከመነሳታችን የተነሳ የሚመነጩ ናቸው። ኃጢአተኛው ለመዳኑና ለቅድስናው ክርስቶስን በእምነት ገንዘቡ ያደርጋል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም በዛነትም በተደረገልን በክርስቶስ ኢየሱስ ይሆናቸው ከርሱ ነው ተብሎ ተነግሮናል። ጳውሎስ ወገኖቼ እስከ ምዕራፍ 6 ድረስ በክርስቶስ በተቀደሰ ሰው ሕይወት መታየት ስለሚገባው ቅድስና አልተናገረም። ከምዕራፍ 6 ጀምሮ ስለ ኃጢአተኛው መዳን አይናገርም። ስለ ደህንነት በሚናገርበት ጊዜ በክርስቶስ ስለተቀደሰ ሰውና እርሱም ሊኖረው ስለሚገባ ሕይወት አልተናገረም። አሁን ስለዚህ አይናገራል። ስለዚህ የዚህ ምዕራፍ ርዕሰ ሐሳብ እግዚአብሔር ጻድቅ ናችሁ ያላቸውን ኃጢአተኞች በእውነት የማጽደቅ ችሎታ ያለው መሆኑን የሚናገር ነው። በክርስቶስ ሞቶ የተነሳ በመሆኑ የጸደቀው ኃጢአተኛ በኃጢአት ጸንቶ መኖር የማይችል መሆኑን ያሳያል። በኃጢአት ጸንቶ መኖር የኃጢአት ባሪያ ወደ መሆን ይመራል። በኃጢአት ጸንቶ ላለመኖርም ተጨማሪ ምክንያት ነው። አሁን አማኙ አዲስ ባሪያ አለው፣ ለእግዚአብሔርም ይታዘዛል። ይህ ክፍል አማኝ እንደፈለገው ማድረግ ይችላል ከሚለው የተለመደ ሐሳብ ያድነናል። እዚህ ላይ ልብ በሉ፣ አማኝ እንደፈለገ ማድረግ አይችልም። በሞቱና በትንሣኤው ከክርስቶስ ጋር መተባበር ማለት እሱ አሁን ጌታችንና መምህራችን ነው ማለት ነው። ነጻነትን ይሰጠናል። ነገር ግን ቀጥለን እንደምናየው ያ ነጻነት የፈቃድ ወረቀት አይደለም ወገኖች። በክርስቶስ ከማመናችን የተነሳ በእግዚአብሔር ፊት የሚኖረንን ቅድስና እስቲ ከዚህ ቀጥለን እንመልከት። ሮሜ ምዕራፍ 6 ቁጥር 1ን ተመልከቱ። ርዕሱን ምን ብየዋለሁ? በክርስቶስ ከማመናችን የተነሳ በእግዚአብሔር ፊት የሚኖረን ቅድስና ይላል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል ሐዋርያው። ጳውሎስን የሚከራከር ሰው ሆኖ እናገኘዋለን። ስለ ኃጢአት በሚናገርበት ጊዜ ያለ መከራከሩን ታስታውሳላችሁ። ይልቁንም ሐቁን እየገለጸ ነበር። ለምንም ነገር ማረጋገጫ ለመስጠት አልሞከረም። ሕይወትን እንዳለ አየው። ሁላችንም ኃጢአተኞች ነን አለ። ይሁን እንጂ አሁን የዚህ ምዕራፍ መክፈቻ የሆነውን ይህንን ውስጠ ወይራ ጥያቄ ተጠቀመ። በግሪክ ጥያቄው እየቀረበው አንድ መልስ ብቻ ሊኖረው በሚችል መልኩ ነው። ከጥያቄው በፊት እንግዲህ ምን እንላለን የሚለውን ቃል አስቀደመ። የእግዚአብሔርን ድንቅ ማዳን ካያችሁ በኋላ ስለ እርሱ ምን ትላላችሁ የሚለው ቃል ተስማሚ የሆነው ብቸኛ መልስ ሃሌሉያ ነው። ስለ እግዚአብሔር ድንቅ ማዳን ምን ለማለት ትችላላችሁ? አከራካሪው የጳውሎስ ጥያቄ ጸጋ እንዲበዛ በኃጢአት ጸንተን እንኑርን የሚል ነው። ይህም ወዳጆቼ ሆይ ከዳንን በኋላ በኃጢአት ጸንተን መኖር እንችል እንደሆነ ለቀረበው ጥያቄ እግዚአብሔር የሰጠው መልስ ነው። መልሱ አይደለም ወይም በጭራሽ አይሁን የሚል ነው። እንግዲህ እግዚአብሔር ወገኖቼ በዚህ ትምህርት ውስጥ በእውነት ታላቅ ነገርን እንደ ተወልንና እንዳስተማረን ደጋግሜ መናገር ወዳለሁ። እግዚአብሔር በእውነት ለሕይወታችን የሚረባንን ነገር ትቶልናል። እግዚአብሔር የተመሰገነ ይሁን። በበረከቱና በጸጋው ከኛ ጋር አስካውንም ደግሞ ስለነበረ እግዚአብሔር ይክበር ይመስገን። የዛሬው ትምህርታችን እንግዲህ በዚሁ ይጠናቀቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እናንተም በጸሎታችሁ አትለዩን። ደናደሩ ጌታ ይባርካችሁ ያልን በተለመደው ሰላምታችን የምንሰናበታችሁ በቴክኒኩ በኩል
አለማየሁ፣
በትምህርቱ በኩል ያበበ ከበደ ወርቄ ነበርኩኝ። ደናደሩ